የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ትናንት ከሰዓት በኋላ ተነጋግሯል። ለስብሰባው ተቀበል ያለ ማብራሪያ የሰጡት የመንግስታቱ ድርጅት የፖለቲካና የሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ሮዝሜሪ ዲካርሎ የህዳሴ ግድብ ግንባታ ከተጀመረ አንስቶ ያለውን ታሪክና ኢትዮጵያ፣ ግብጽና ሱዳን እንዲሁም መሪዎቻቸው የተጓዙባቸውን መንገዶች ተቋቁመዋል። ሰሞኑን የአፍሪካ ህብረት የወቅቱ ሊቀመንበር በሆኑት የደቡብ አፍሪካ ፕሬዝደንት ሰብሳቢነት በተመራ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ፣ የግብጽ ፕሬዝደንት አብዱል ፈታህ ኤልሲሲ እና የሱዳን ጠቅላይ ሚኒስትር አብዱላህ ሐምዶክ በተገኙበት ስብሰባ ላይ መሪዎቹ ቀሪ ጉዳዮቻቸውን ለመፍታት በአፍሪካ ህብረት ወደሚመራ ሂደት ለመግባት መስማማታቸውን ረዳት ዋና ጸሐፊዋ ዲካርሎ ለጸጥታ ጥበቃ ምክር ቤቱ አሳውቀዋል። በሶስቱ ሀገሮች መካከል በሚካሄዱት ድርድሮች የቀሩት በተፈጥሯቸው የቴክኒክና የህግ ጉዳዮች መሆናቸውን ዲካርሎ ተቆመው እነዚህም የሚደርሱበት ስምምነት አሳሪነት የውዝግብ አፈታት ስርዓትና በድርቅ ጊዜ የውሃ አያያዝን እንደሚያካትቱ ተናግረዋል። ረዳቷና ጸሐፊዋ አክለውም ወገኖቹ ስምምነት ላይ ለመድረስ ቁርጠኛ እንዲሆኑ ጥሪ አቅርበው የአፍሪካ ህብረት ሂደቱን እስከ ፍጻሜው ለመምራት እያደረገ ያለውን ጥረትም አድንቀዋል። ኢትዮጵያ፣ ግብጽና ሱዳንም ለጋራ ተጠቃሚነት የሚያደርሳቸውን ጥረት ተብቀውና አጠናክረው እንደሚቀጥሉ ያላቸውን መተማመን አጉልተው ተናግረዋል። ይህ በእንዲህ እንዳለ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ሰሞኑን መግለጫ ያወጣው የዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ጉባኤ ሲቢሲ በምህጻር ተብሎ ይጠራል ወይም ኮንግሬሽናል ብላክ ኮከስ በግድቡ አሞላልና ሌሎችም የቴክኒክ ጉዳዮች የተነሳው ውዝግብ በሰላምና በመግባባት እንዲፈታ ለማስቻል ማንኛውንም ድጋፍ እንደሚሰጥ አስታውቋል። ጉዳዩን አህጉራዊው የአፍሪካ ህብረት እንዲይዘው እንደሚያበረታታም ገልጾ ነበር። የጉባኤው ሰብሳቢ የሆኑትን የካሊፎርኒያዋን እንደራሴ ካረን ባተን ባልደረባዬ ሳሌም ሶሎሞን አነጋግራቸዋለሁ። የሳሌም የመጀመሪያ ጥያቄ እርስዎ በሊቀመንበርነት የሚመሩት የጥቁር እንደራሴዎች ጉባኤ ግድቡ የኤሌክትሪክ ኃይል ለአካባቢው በማቅረብ ያለውን ጥቅም አጉልቶ አሳይቷል፣ በሌላ በኩል ግን ግብጽ የውሃውን ፍሰት ይቀንሳል፣ የግብርና እንቅስቃሴዋንም ለጉዳት ያጋልጣል በሚል ተቃውማለች። በዚህ ሁኔታ ሶስቱንም ሀገሮች ሊያስደስት ይችላል የሚባል መፍትሄ የሚገኝ ይመስልዎታል የሚል ነበር። እንደራሴ ባስ ይመልሳሉ።
አየሽ፣ መፍትሄ አለ ለማለት ይከብደኛል። የደብዳቤያችን ዋና ሐሳብም የኔም አመለካከት ችግሩን ሶስቱ ሀገሮች ራሳቸው ይፍቱት የሚል ነው። ዩናይትድ ስቴትስ በጉዳዩ ስትገባ አሳስቦኝ ነበር። ከሀገሮቹ ከእያንዳንዳቸው ጋር ያሉን ግንኙነቶች በጣም የተለያዩ መሆናቸውን ግምት ውስጥ በማስገባት ሁኔታውን ሊያወሳስብ እንደሚችል አስቤያለሁ።
የዩናይትድ ስቴትስን ወደ ጉዳዩ መግባት ካነሱት አይቀር የገንዘብ ሚኒስቴሩ ሶስቱን ሀገሮች የማደራደር ሚና ተጫውቷል። ዩናይትድ ስቴትስ ገንቢ ሚና ተጫውታለች፣ ወገንተኛ አልሆነችም ብለው ያስባሉ? ተከታዩ የሳሌም ጥያቄ ነበር። ሚስ ባስ
በመሆኑም ችግሩን ለመፍታት የሚያስችል ደረጃ ላይ የደረሰ መተማመንና ግንኙነት የለም። በመሆኑም የትራምፕ አስተዳደር ማንኛውንም አፍሪካ ውስጥ የሚፈጠር ችግር ለመገላገል ጥሩ አቋም ላይ አይደለም ያለው።
ግብጽ የቅኝ ግዛት ዘመን ድንጋጌዎችን ታነሳለች፣ የቅኝ ግዛት ዘመን ሕግጋትን ደጋግማ ትጠቅሳለች። በዚህ ጊዜ የቅኝ ግዛት ዘመን ቅሪቶችን መልሶ የማገላበጥ አዝማሚያ እየተቀሰቀሰ ነው። እርሶ ስለዚያ ምን ያስባሉ?
Yes, I mean, I think that the world is going through the same thing, and then I'm proud to say, you know, probably emanated through the protests here in the United States.
ዓለም በተመሳሳይ ሁኔታ ውስጥ እያለፈ ነው። ምናልባት እዚህ ዩናይትድ ስቴትስ ውስጥ ከተነሱት ጥያቄዎች የመነጨ ነው ብዬ በኩራት እናገራለሁ። የጆርጅ ፍሎይድ ሞት በማሰቃየትና በዝግታ መገደሉ ዩናይትድ ስቴትስ ውስጥ የሰብአዊ መብቶች አያያዝ ጥያቄን አስነስቷል። 54ቱም የአፍሪካ ሀገሮች ይህንን ጉዳይ በተባበሩት መንግስታት ድርጅት ፊት ማቅረባቸው በጣም አክብሮቶኛል። ያን ማድረጋቸው ጥሩ ይመስለኛል። ይሁንታ የአውሮፓ ሰዎች በባርነትና በቅኝ አገዛዝ ዘመናት የነበራቸውን ቦታ ተመልሰው እንዲመረምሩ ሰበብ ሆኗቸዋል። እዚህ ዩናይትድ ስቴትስ ውስጥ ያለፈውን የእርስ በርስ ጦርነት እስካሁን እየተዋጋ ነው። ሀገሪቱን ለማጥፋት ለሞከሩ ሰዎች ሐውልት የማቆማችን ሐሳብም እንዲሁ ትርጉም የለውም። ለነጭ የበላይነት ሐሳብ አራማጆች ነው የቆሙት። እናም አሁን ዩናይትድ ስቴትስ ውስጥ የራሳችንን ቀልብ እየመፈለግ ጊዜ ላይ ነው ያለነው። ሌሎች ሀገሮችም ያንን እያንጸባረቁ ናቸው። የቅኝ ግዛት ዘመን ድንጋጌዎችን እንዲያውም አንዳንድ ሀገሮች የመንገዶቻቸውንና የህንጻዎቻቸውን ስሞችም እየፈተሹ ናቸው። ይህ ደግሞ ትክክል ይመስለኛል፣ የዑደቱና ወደፊት የመጓዙ አካል ነውና።
እንደራሴ ኬራን ባስን እንዲሁም ባልደረባይን ሳሌም ሶሎሞንን አመሰግናለሁ ለቃለ ምልልሱ። በሌላ በኩል ደግሞ በዳያስፖራ ያሉ የኢትዮጵያ ሲቪክ ማህበራት በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ሰሞኑን መግለጫ አውጥተዋል። መግለጫው ኢትዮጵያ አሁን የምትገኝበትን ሁኔታ ከመመለከት አንስቶ ግብጽ በአባይ ውሃ ላይ ስትከተል የቆየችውን ፖሊሲዋንና አሁንም የያዘችውን አቋም የሚጠቁም በአባይና በህዳሴ ግድብ ዙሪያ ያሉ ውዝግቦችን ለመፍታትና ለመዳኘት የአፍሪካ ህብረት ያለውን ኃላፊነት የኢትዮጵያንና የግብጽን ህዝቦች የውሃ አጠቃቀምና የኃይል አቅርቦት የሚያነጻጽር ግድቡ ለኢትዮጵያና በተፋሰሱ ውስጥ ላሉ ለአካባቢው ሀገሮችም ያለውን ትርጉም ዩናይትድ ስቴትስን የአረብ ሊግንና የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤትን ሚናና አድራጎቶችም የዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ጉባኤ ሲቢሲ መልእክቶችና አቋምም የገለጸ ነው። በዳያስፖራ ያሉ 15 የኢትዮጵያውያንና የትውልደ ኢትዮጵያ ባለሙያዎች ምሁራንና የሲቪክ መብቶች ተሟጋቾች በዚሁ መግለጫቸው ለኢትዮጵያ መንግስት ጥረቶች ያላቸውን ድጋፍ ከመግለጽና ከማድነቅም አልፈው ሌሎችን ኢትዮጵያና ትውልደ ኢትዮጵያ ማንኛቸውንም ልዩነቶቻቸውን አስወግደው ከመንግስቱ ጎን እንዲቆሙ ጥሪ አሰምተዋል። ግለኛ ያሉትን የግብጽን የቀደሙና የአሁን አቋም አውግዘዋል። ለዩናይትድ ስቴትስ መንግስት፣ ለግብጽ፣ ለአረብ ሊግ፣ ለአባይ ተፋሰስ ሀገሮች ተነሳሽነት ወይም NBI፣ ለመንግስታቱ ድርጅት ኢትዮጵያ ይዛዋለች ወይም ታራምደዋለች ያሉትን በግርጌ ሀገሮች ላይ የጎላ ጉዳት ሳይደርስ የአባይ ውሃን የተካከለና ፍትሃዊ አጠቃቀም ተግባራዊ ማድረግ የሚቻልበትን መላ ለመፈለግ እንዲተጉ የሚያሳስብ ባለ 6 ነጥብ ጥያቄ አቀርበዋል። ድርጅቶቹ የኢትዮጵያ የሙግት መረብ፣ የኢትዮጵያ አሜሪካ ሲቪክ ምክር ቤት ለአባይ፣ የኢትዮጵያ ዓለም አቀፍ ሙያዊ ድጋፍ፣ የኢትዮጵያ ውሃዎች ተሟጋች ምክር ቤት፣ ኢትዮጵያዊነት የዜጎች መብቶች ጥበቃ ተሟጋች ምክር ቤት፣ የሺካጎ የኢትዮጵያ ማህበረሰብ ህብረት፣ የቤ አካባቢ የኢትዮጵያ ማህበረሰብና የባህል ማዕከል፣ የኔቫዳው የላስ ቬጋስ የኢትዮጵያ ማህበረሰብ ማዕከል፣ በደቡብ አፍሪካ የኢትዮጵያውያን ባለሙያዎች ማህበር፣ የታላቁ የህዳሴ ግድብ ድጋፍ ቡድኖች በአሪዞና፣ በሎስ አንጀለስ እንዲሁም በኦሬገንና በደቡብ ምዕራብ ዋሽንግተን ግዛት፣ ፎረም 65፣ የኢትዮጵያውያን ምሁራን መረብ፣ ራዕይ ለኢትዮጵያ ወይም ቪዥን ኢትዮጵያ ናቸው። መግለጫውን በማርቀቅ ላይ ከተሳተፉት አንዱ የሆኑትን በደቡብ አፍሪካ ዊትዋተር ስትራንድ ዩኒቨርሲቲ እና በዩናይትድ ስቴትስ የዴንቨር ሜትሮፖሊታን ስቴት ዩኒቨርሲቲ መምህር የሆኑትን ፕሮፌሰር ሚንጋ ነጋሽን ለአጭር ማብራሪያ ጋብዤ ነበር። ሙሉ ቃለ ምልልሳችንን በዌብ እና በማህበራዊ ገጾቻችን ላይ ማዳመጥ ይቻላል። በሌሎች ዝግጅቶችም እንመለስበታለን።